the voice of America.
እንደምናመሸሽ ኢትዮጵያ ከአሜሪካ ድምጽ ራዲዮ ጣቢያ ቅዳሜ ሚያዝያ 15 2008
ዓ.ም መገን ያራዳ ልጅ አይጠጣም በጾም ሁለት ወር አይደርስም ከደጀ ሰላም አፍሮሩን ላንተ ትተናል ሁለት ወሩን ለኛ ይበቃል ብለናል ለነፍስ መዳኛ በርግጥም ይበዛል መገን ያራዳ ልጅ መገን አይጠጣም በጾም ሁለት ወር አይደርስም ጨርሶ ከደጀ ሰላም ሁለት ወር ላንተ ትተናል አስር ወር ለኛ ይበቃል ብለናል ጌታ ሆይ ለነፍስ መዳኛ ይትስክር 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 ስለሚል መጻፉ መዝናናት ይገባል በወጉ በየምዕራፉ ዝአራዳ ዝአራዳ ዘመዳይል ባዳ ዝአራዳ
ቀልድ ነው ንጉሴ ዘአፈሊቅ ነው የምትሰሙት በጥቂቱ ስለ በገና ምንነጋገራለን
አናየነ በሉ መሰለ በሉ ስትላየነ በሉ ስትሰማነ በሉ ያሞት ሲፈልገን ሲሸንበ
ስለ አሳም? አዎ ስለ አሳም እንጨዋወታለን። ይበላል ወይስ አይበላም? ጥቂት ጊዜ ካገኘን ደግሞ የአሜሪካን ፕሬዚደንታዊ ምርጫ ትንቅንቅ እንመለከታለን።
ኬቪን ካሜኒ እሱን ኮንሰርቫቲቭ ነው ብዙ ነገር ኤክስፔክት ልታደርግ አትችልም፣ ግን በብዙ ነገር ደሃን ምናምን የሚረዳ ነገሮችም ያድርጓል። በሀገሩ ውስጥ ገቨርነር በነበረበት ጊዜ ቀኝም ቢሆንም ቅሉ በምንም በሰማይና ምድር ከነዚህ ከሁለቱ ስለሚሻል እሱ ከክሊንተን ጋር ከተወዳደረ there is a chance በቃ ክሊንተን እንደምትሸነፍ ማለት ነው።
ዶክተር ጳውሎስ ሚልኪያስ የፖለቲካ ሳይንስ ጠቢብ ናቸው፣ ይመለሳሉ። ለመሆኑ ኢንተርኔት ነጻ ቢሆን ምን አለ?
አቀሙ ለሌለው ሰብስክራይብ ለሚደረግበት መንገድ ተደርጎ ቢሰራ ሞር አክሴሲቢሊቲ ሊኖረው ይችላል።
አቶ ተሻገር ተስፋዬ በካሊፎርኒያው ሲሊኮን ቫሊ የሶፍትዌር መሐንዲስ ናቸው። ዜናውን አዳምጣችሁ ስትመለሱ ሁሉንም ይዤ ጠብቃችኋለሁ። ከዋሽንግተን ዲሲ ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ሶሎሞን አባተ ነኝ የማስተናግዳችሁ። ብርሃን ኃይሉ ፕሮግራሙን ታቀናብራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንዝለቅ። እንዲያው አንኳር አንኳሩን ለማሰማት ያህል
እንደምን አምሽታችኋል። አዲሱ አበበ ነኝ ዜና የማሰማው። ከጋምቤላ ከተማ በስተምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጀው የስደተኞች መጠለያ ሰፈር አቅራቢያ በተፈጸመ ድንገተኛ ጥቃት ሰላማዊ ሰዎች መገደላቸውን ትናንት ዘግበናል። እስከ ትናንት ባደረግነውም ክትትል 14 ሰዎች በአሰቃቂ ሁኔታ መገደላቸውንና አስከሬኖቻቸው ተለይተው ለዘመድ አዝማድ መላካቸውንም ለሆስፒታል ቅርበት ያላቸው ምንጮች ተናግረዋል። የደረሱበት ያልታወቀ ሰዎች በመኖራቸውም ፍለጋው በየጫካው መቀጠሉን እማኞች ተናግረዋል። ዛሬስ ጋምቤላ ከተማ እንደምን ዋለች? የአስከሬን ፍለጋውስ? ወደ ስፍራው ደውለን ነበር።
ጋምቤላ ከተማ ሰልፍ ነበረ ግድያውን ለማውገዝና የተፈጸመው ግድያ በህዝቡ ማል የፈጠረውን ቁጭት አደባባይ ወጥተው ቁጣቸውን ሲገልጹ የነበረው። ሩፍጂ ካምፕ ግድያ የፈጸሙት የደቡብ ሱዳን ጎሳዎች ናቸው። ህዝቡ ወደ ካምፕ አመርተዋል። ድንጋይ ወረወራም ነበረም፣ ለዛ ሲባል ቶክስም ነበረ። ይህን ያህል አይደለም፣ ጸጥታ ችግር እንዳይከሰት ፌዴራል ፖሊስና የመከላከያ ፖሊስም የማረጋጋት ስራ ነበር ሲሰራ ነበር። ከአራት ሰዓት ጀምሮ ከሰዓት አካባቢውን ከተማ ማለ ያለው በእግር የርኩኝ ነው። ትንሽ መረጋጋት ይታያል፣ ሰላም ነው። የንግድ ድርጅቶች ግን እንደተዘጉ ጎኖ ዝክ ነው ያለው። ባለን መረጃ ከሰዓት በኋላ ጭንቅላታቸው በእሳት የተቃጠሉትን 3 ሴት እና 4 ወንድ በሚካኤል ቤተክርስቲያን ቅብር እንደተደረገ እንደተፈጸመላቸው ነው ከውስጥ ምንጮች መረጃ የሰማሁት ማለት ነው። የአስክሬን ፍለጋ እንደቀጠለ ነው። ከክሳት ባለው ሁኔታ ድረስ የተገኘው የለም። ሆስፒታል ሄጄው ነበረ። አዲስ የመጣ ሬሳ ሆስፒታል እንደሌለ ግን ፈለጋው እንዳለ ነው የጠፉ ልጆች ገና ድራሻቸው ያልታወቁ ገና ፈለጋ ላይ ናቸው አኛኮች የጠለላቸው እንዳሉ ነው ባኛክ መንደር ገብተው የተደበቁ ካደጋው ለማ እንዲያመልጡ አኛኮች ቤት ይደበቁ የተደረጉ ልጆች እንዳሉ ነው የሚል መረጃ የተፈር ነው በትክክል እንዳሉ እንዴት ነው ማውጣት የሚቻለው እሱም ገና ነው
ምንጫችንን አመሰግናለሁ አድማጮች ሁኔታውን በየቀኑ እየተከታተልን የምናቀርብ መሆናችንን ገልጣለን ወደ ተቀሩ ዜናዎች ስንመለስ የደቡብ ሱዳን ሽምቅ ተዋጊዎች መሪ ሪክ ማሻር ዛሬ ቅዳሜ ወደ ዋና ከተማዋ ጁባ ይመለሳሉ ተብሎ የተያዘው ቀነ ቀጠሮ ተራዘመ ምክንያት ማቻር ድንገት ጦር መሳሪያ ይዘው ይገቡ እንደሆነ ለማጣራት የፕሬዝዳንት ሳልቫ ኪር መንግስት እንዲጣራ በማዘዙ ይህ የደቡብ ሱዳን መንግስት እዛዝ ይፋ የሆነው ትናንት አርብ ካቢኔ ስብሰባ ካካሄደ በኋላ ነው። የሚስተር ማቻር ጁባ መግባት ለደቡብ ሱዳን ሰላም ዋና ዋስትና መሆኑ ይታወቃል። የዛምቢያው ዋና ተቃዋሚ መሪ እንደ አውሮፓ አቆጣጠር በመጪው ነሐሴ 11 ቀን በሚካሄደው ምርጫ አልካፈልም ብለዋል ተብሎ የቀረበው ዘገባ ሐሰት ነው ሲሉ አስተባበሉ። አንድነት ፓርቲ ለብሔራዊ ልማት የተሰኘው የተቃዋሚ መሪ ሃካኢንዴ ሂቺሌማ በምርጫው እንደማይሳተፉ መገናኛ አውታር ያቀረቡት ዘገባ መሰረተ ቢስ ነው ብለዋል። ይህን ያልንበት አንድም ጊዜ የለም ሲሉም ሂቺሌማ አስተባብለዋል። የኢኳቶሪያል ጊኒ ህዝብ ነገ እሁድ አዲስ ፕሬዝዳንት ለመምረጥ ድምጽ ይሰጣል። ለረጅም ጊዜ በፕሬዝዳንትነት የቆዩት ያሁኑ መሪ ቴዎዶር ኦቢያንግ ንጉኤማ ምባሶጎ ዳግም ይመረጣሉ ተብሎ ይጠበቃል። ፕሬዝዳንት ምባሶጎ አጎታቸው የነበሩትን ፍራንሷ ማሲያስ አንጉኤማን ከስልጣን ካስወገዱ በኋላ ኢኳቶሪያል ጊኒን ለ37 ዓመት እንደመሩ ይታወቃል። በስደት የሚገኙ ተቃዋሚ መሪዎች ምርጫው ነገ ሐቀኛ አይሆንም ይላሉ። በመጨረሻም ፕሬዚዳንት ባራክ ኦባማ ዛሬ ቅዳሜ ለንደን ከተማ በተካሄደ ህዝባዊ ስብሰባ ተካፈሉ። ወጣቱ ከተስፋ መቁረጥ ከጥርጣሬና ከባዕዳን ጥላቻ እንዲርቅም ጥሪ አቅርበዋል። በዚህ ወቅት ከተሰብሳቢው ህዝብ ለቀረበላቸው ጥያቄዎች ኦባማ መልስ ሰጥተዋል። ከቀጣዩ የዩናይትድ ስቴትስ ፕሬዚዳንት ምን እንደሚጠብቁና የእርሳቸውን የስልጣን ዘመን እንደምን እንደሚገመግሙ ተጠይቀው ያለፈውን የስልጣን ዘመኔን በትክክል ለመገመትና ትክክለኛ አስተያየትም ለመስጠት 10 ዓመት መጠበቅ ይኖርብኛል ያሉት ኦባማ ህሊናዬን የማይቆረቆር ስራ እንዳከናወንኩ ግን ይሰማኛል ብለዋል። አድማጮች ለሰዓቱ ያለን ዜና እዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሚያዝያ 15 2008 ዓመተ ምህረት ምሽት ፕሮግራም ነው። ፕሪንስ ከትናንት በስቲያ ረፋድ ላይ በ57 ዓመት ዕድሜው አረፈ። የሙዚቃ ቃና ድንቁን የጥበብ ሰው ፕሪንስን ያስባል ዛሬ። እኔ ደግሞ ኩዳዴም አይደል የበገናውን ሊቅ የሙዚቃውን መምህር መጋቤ ስብሐት ዓለሙ አጋንጀላችሁ።
Thank you.
ናም እመናን እንኳን አደረሳችሁ። ከዚያም የህማማት ሳምንት ይከተላል። ስለ ጾም ጉዳይ ከንጉሥ አክሊሉ ጋር የጀመርነውን ወግ ልንቀጥል።
አላየነ በልዎ ሰመነ በልዎ ስለየነ።
ኢየሱስ ክርስቶስ የጾመው 40 ቀንና 40 ሌሊት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ግን 55 ቀናት ናቸው አብይ ጾም ይዛ የምትጸልይባቸው። ለንጉሥ የሚባሉ የጾም ቀናት አሉ። የትኞቹ? ለማንስ? ለየትኛው ንጉሥ ይሆን እና ለምን?
የመጀመሪያው ሳምንት 7 ቀን የሚጾመው ለንጉሥ እርቃን ነው። እሱ ደግሞ የቤዛንታይን ንጉሥ ነው። ቤዛንታይን ማለት ድሮ እንግዲህ በቱርክና በሮም እነዚህን አካባቢ ሁሉ ያስተዳድር የነበረ ንጉሥ ነው እና እስራኤል ኢየሩሳሌም ግፍና መከራ የፋርስ ሰዎች ይፈጽሙባቸው ስለነበረ እነዚህን ሰዎች እባክህ አስታግስልን ሲሉት፣ እንዴ ሰው የገደለ እኮ እድሜ ልኩን ይጹም ብሎ ስለሚል አይሆንም፣ ሐዋርያት እንደዚህ ብለው የደነገጉት ስላለ በሲኖዶስ እንዴት ይሆናል ቢላቸው፣ ያችን 77 ቀኗን እኛ ተከፋፍለን እንጾማለን። እንደውም እኮ የሰው እድሜ ትንሽ ነው፣ ሲሆን 70 ቢበዛም 80 ነው እና ምንም የሚከብደን የለንም ብለው እነዛን የፋርስ ሰዎች ስላስወገደላቸው በዛ ምክንያት ለዚህ ለንጉሱ የሚጾም ነው እንጂ አባ ፍራት ደስታ ገብሩ እንደገለጹልኝ ለምኒልክ፣ ለዮሐንስ፣ ለቴዎድሮስ ወይም ደግሞ በኋላ አሁን ለንግስት ዘውዲቱ ወይም ለቀዳማዊ ኃይለ ሥላሴ፣ ለደርግ ወይም ደግሞ ለኢህአዴግ ተብሎ የሚጾም ጾም አይደለም። አንዳንዶች ደግሞ የንጉስ የሀገር ጾም ይሉታል። ሀገር የሚባለው ደግሞ ለኢትዮጵያ ብቻ ሳይሆን ለመላው ዓለም ድህነት፣ ለመላው ዓለም ሰላም የሚጾም ጾም በመሆኑ ይሄ ለንጉስ ለሀገር ለፓትርያርክ እየተባለ የሚለው እንደው በልማት ሲወርድ ሲዋረድ መጣ እንጂ ትክክለኛ ታሪካዊ ሚስጥሩ ይሄ ነው። ሌላው ደግሞ ሁለተኛው ይሄ እንዳልኩ ከሚያዝያ 16 እስከ 23 ያለውን ደግሞ ሰሙነ ሕማማት ነው። ጌታ ጸዋትወ መከራ የተቀበለበት በመሆኑ ለእሱ መታሰቢያ እንዲሆን አድርገው የሚጾሙት ነው 8 ቀን። እኛ ሀገር ግን የንጉስ የፓትርያርክ የምን የምን እያላችሁ እናንተ 15 ቀን ጾም ታበዛላችሁ ይሉናል። ነገር ግን አሁን በተቀስኩት ምክንያት የሆነ ነው። ይሄ ደግሞ በጣም ረጅም ዘመን ከ714 ዓመተ ምህረት ጀምሮ ሲወርድ ሲዋረድ የመጣ ነው። ሌላው ሊቃውንቱ ከዚሁ ጋር አያይዘው የሚሉት ምንድነው? አድሉ ለጾም ይላል። ለጾም አድሉ፣ ከመብላት መጾም ይሻላል። ጾም ትፌውስ ኩስለ ነፍስ፣ ጾም ደግሞ ኃጢአትን ሊያስተሰር የሚችል አብይ መሳሪያ መሆኑን ለመግለጽ ነው እና በዚህ በዚህ ምክንያት ነው እያሉ ሊቃውንቱ ያስተምራሉ። ቅዱስ ያሬድም ንጹም ጾመውን አፍቅር ቢጸነ፣ ጾምን እንጾም ወንድሞቻችንንና እህቶቻችንን በራሳችን አድርገን እንውደድ እያለ በዚህ በአብይ ጾም በጾመ ድጓ ድርሰቱ ላይ ይገልጻል።
አሁን ደግሞ ስለ አሳና ስለ ጾም እንነጋገር እስኪ። እስከ ቅርብ ዓመታት አሳ የጾም ምግብ እንደነበረ በውል ይታወቃል። በአሁን ዘመን ገሚሱ ይጾማል፣ የማይጾመውም አለ። ንጉሴ የሚያውቀውን ያጫውተናል።
አሳ በመሰረቱ እኔም ዲያቆን ሆኜ እስከማውቀው ድረስ በትክክል እስከ 1980 ዓ.ም ድረስ በዚህ በአብይ ጾም፣ በጾመ ሐዋርያት፣ ጾመ ነቢያት፣ በአርብ ሮብ፣ ጋድም ብትለው በእነዚህ ሁሉ ጊዜያት ይበላ ነበር። እስከ 1980 እስከ ዛሬ 29 ዓመት ድረስ አሳ ይበላል። እርግጥ እንዲሆኖ የማይበሉ ሰዎች ያም ሆኖ ይኖራል። ለምን አንዳንዶቹ ደም አለው ደም የለውም እንደዚህ ነው እያሉ ክርክር ስለሚያነሱ ነው። ግን በኢትዮጵያ ቤተ ክርስቲያንም የንግስ በዓል ክብረ በዓል በሚደረግበት ጊዜ አሳ ትልቁ የግብዣው ምግብ ነው።
በጾሙ
እና በዚህ አይነት በጾማው አርብም ሮብም በማንኛውም ጊዜ አሳ ሲበላ ቆይቷል። እንደ አጋጣሚ እኔም ራሴ ህዳር 6 ቀን ቁስቋም ማርያም ትነግስ ስለነበረ እንጦጦ እዛ ሄጄ ነበርና
በዚህ አመት ማለት ነው
የለም የዛሬ 29 አመት የሶስተኛው ፓትርያርክ ከባስልዮስ ከቴዎፍሎስ ቀጥሎ የነበሩት አቡነ ተክለ ሃይማኖት በደርግ የነበሩት አሳ እንደው እንዳይበላ ብለው እዛ ላይ ገዘቱ፣ ቃላቸውን አስተላለፉ። እንደውም የዚህም የገና ጾምም 14 መቀበያ ሆኖ ከ15 ጀምሮ ጾም ይሁን ብለው ደነገጉ። ከዛ ወዲህ አሁን ያው እንግዲህ የሚበሉም የማይበሉም አሉ። የኢትዮጵያ ቤተክርስቲያንም ጠንከር አድርጋ በዚህ ላይ አታስተምርም። ቅድም እንዳልኩ አርልዑ ለጾም ወደ ጾም አርልዑ የምትል ቃል አለቻቸው። በዚች ነው የሚያመልጡትና እንደዚህ እያረጉ ነው እንጂ አሳ በንጉሰ ነገስቱ በነገስታቱ ዘመን ከቀድሞ ጀምሮ ሲበላ ቆይቷል። መቼም ከሊቃውንት እንደ አለቃ ገብረሐና የተማረ የለምና አንድ ተማሪያቸው አለቃ ያኔ መተዳደሪያው ፍትሐ ነገስት ነበርና የኢትዮጵያ ህገ መንግስት እንደው ፍትሐ ነገስቱ አሳን ይሰራዋል አላቸው። አየህ ይበላሉ አላለም ያጠያይቁን። እንዴት ነው እንደው በዚህ በአብይ ጾም ፍትሐ ነገስቱ አሳን ይሰራዋል ሲላቸው አይ እንደው አንተ ከብቴ አሉት። እንግዲህ ድሮ ብዙ ተማሪዎች ስላሏቸው የተማሪዎቻቸውን ስም መያዝ አይችሉም እና ተማሪዎችም አብዛኞቹ የዋ ስለሆኑ ከብቴ ነው የሚሉት። አይ ከብቴ እኔ ምን አውቃለሁም ማዘንጊያ ማታ ማታ ስታንኩሻኩሻው ሰማለሁ አሉ። ይሄ እንግዲህ ይበላል ማለት ነው። እና እንደውም በዚህ በጾሙ ጥሩ ጥያቄ ነው ያነሳው። ቀደም ብሎ አሳው ይዘለዘልና ተሰቅሎ ቋንጣ ተሰርቶ በአብይ ጾም አሳው ቋንጣ ወጥ ተደርጎ ከሽሮ ጋር አንዶ ላም ብሎ ተደቁሶ ሽሮ ውስጥ ገብቶ ተሰርቶ ይበላ እንደነበርና የደብስ ጠላም እንደው ተጠምቆ በዛ በሁዳዴ ጾም እንደሚጠጣ ነው። አሁን ደግሞ በተዘዋዋሪ ካህናቱ በአብይ ጾም የሚል አብይ ጾም ነው ይሄ፣ በዚህ ጊዜ ጾም ነው፣ በዚህ ጊዜ ፍስክ ነው አይሉ። መጠጥ ካለ የሚጠጣ ካህን ከሆነ ይጠጣል። ምንም ምርጫ የለም። የቀን ምርጫ፣ የወር ምርጫ፣ የጾም ምርጫ የለም። ያራዳሊ ደግሞ በራሱ ፈቃድ ተነሳስቶ አብይ ጾሙን አልጠጥ በጣም የጤና ምርመራ አደርጋለሁ ብሎ አስር ወሩን ለራሱ አርጎ አራዳ አስር ወሩን አይጾምም ማለት ነው።
ያራዳ ልጅ እንኳን
ለጌታ ሰጥቶ
ማረፊያ ነው የሚፈልገው።
አዎ፣ እና ለዛች ለማረፊያ አርጎ እንደዚህ አርጎ ይጾማታል። መገን ያራዳ ልጅ አይጠጣም በጾም ሁለት ወር አይደርስም ከደጀ ሰላም። አስር ወሩን ለአንተ ትተናል፣ ሁለት ወሩን ለእኛ ይበቃል ብለናል ለነፍስ መዳኛ። በእርግጥም ይበዛል አስር ወሩን ሳየው እንዲህ እንዲህ የሚል ግጥም አለ። ይትስክር ይትስክር ስለሚል መጽሐፉ መዝናናት ይገባል በወጉ በየምዕራፉ እያልኩ ያዜምኩት አለ እኔም ጋር። መገን ያራዳ ልጅ መገን አይጠጣም በጾም ሁለት ወር አይደርስም ጨርሶ ከደጀ ሰላም። ሁለት ወሩን ለአንተ ትተናል፣ አስር ወሩን ለእኛ ይበቃል ብለናል ጌታ ሆይ ለነፍስ መዳኛ። ይትስክር 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 ስለሚል መጽሐፉ መዝናናት ይገባል በወጉ በየምዕራፉ። ዝ አራዳ ዘመዳይል ባዳዝ አራዳዝ አራዳ ዘመዳይል ባዳው ሕይወቱን በደስታ አሳልፏል ሲጋብ እንግዳ እያን እንዲህ እንለዋለና።
ድንቅ ሰው ከሆነ ንጉሴ ከዚህ ወደ አሳው ብመለስ፣ አንዳንድ ሰዎች አሳ የሚጾምበት ምክንያት የለም ብለው የሚሟገቱ ሰዎች ከኢየሱስ ክርስቶስ ከራሱ ጋር ያያይዙታል። የእሱ ሕይወት እኮ ከአሳ ጋር በጣም የተቀራረበ ነው። ለምሳሌ ሁለት አሳ ይዞ 5000 ሰው መግቦ 12 ሳህን
ትርፍራፊ መሶብ ተነስቷል፣ በረከት ሰጥቶታል። የእሱ ደቀ መዛሙርት አሳ አጥማጆች ነበሩ። አሳ ሲያጠምዱ ነው ያዛቸው። አሳ ለማጥመድ ባህር ላይ ወጥተው ገሊላ ነው መሰለኝ ማጥመድ አቅቷቸው እሱ ነው ሄዶ አሳ በአሳ ያደረጋቸው እያሉ የኢየሱስ ክርስቶስን ሕይወት ከአሳ ጋር ያገናኙትና አሳ ምንም ክፋት የለውም የተባረከ ፍጡር ነው ብለው ነው የሚከራከሩት አንዳንዶች። ይሄ ተነስቶ ያውቃል በኢትዮጵያ ኦርቶዶክስ ተዋህዶ አማንያን መካከል?
ትክክል ነው፣ ይነሳል ይሄ ነገር ብዙ ጊዜ። እንደውም እንደ መከራከሪያ አድርገው የሚያቀርቡት ይህንን ነው። ነገር ግን ከዚህ ከጾሙ ጋራ የአሳው ጸሎተ ሐሙስ የተሰራበት የሆነበት ጊዜ እና ይሄኛው አይገናኙም እና የተለየ ታሪክ አለው።
በአጠቃላይ
አሳ ጥሩነቱ የታወቀ ነው። አሁንም እኮ በቤተ ክርስቲያን በኩል ቢሆን እኮ በዚህ በጾሙ ቀን አይበላ ተብሎ ያው ፓትርያርኩ እንደዛ ስላሉ የተወሰኑ ሰዎች አይበሉትም እንጂ አሳ መጥፎ ነው አልተባለም። በፍስገን የሚበሉ አሉ። አሁን በፍስገን
አሁንማ
አሳ ምግብ ቤት ያላቸው አሉ።
አሁንማ አገር ሰልጥኗል። አርብ ሮብ የለም፣ ፍስክና ጾም የሚባል ነገር የለም። አሳ ሁሉም ሰው ባገኘ ጊዜ ይበላል። በድሮ ጊዜ ግን አሳ የጾም ምግብ ነበረ፣ የሁዳዴ ምግብ ነበረ። አገሩ ሁሉ አሳ ነበረ የሚለው ይህን አስታውሳለሁኝ እኔ።
ልክ ነው፣ እንደዛ ሲባል ነው የቆየው። ግን ይሄ እንዳልኩ ከ1980 ዓ.ም ጀምሮ በዚህ በመደገንጉ ምክንያት የሆነ ነው። ለሁሉም እንግዲህ የእኛ ቤተ ክርስቲያን እንዲህ አይነትን ነገር ግልጽልጽ አድርገው ማስተማርና ማሳወቅ አለባቸው።
በህግ ደረጃ ግን የተጻፈ ነገር የለም ነው የምትለኝ? ከዛ ከአቡነ ተክለ ሃይማኖት ግዝት አጋጣሚ በስተቀር
የለም።
ቅዳሜ ስዑር ወይም ቅዳሜ ሹርም ተብሎ ይጠራል። ምን ይሆን?
ያው የተሻረው ቅዳሜ የሚሉት አሉ እና ቅዳሜ ስዑር የተሻረ ለማለት ነው። ቅዳሜ ሹር የሚሉም ሰዎች አሉ። ይሄ እንግዲህ የትንሣኤ በዓል የዋናው በዓል ዋዜማ ማለት ነው። ቅዳሜ ቀን ነው የሚውለው። ጠዋት የቤተ ክርስቲያን ሰዎች በአዲስ አበባ ከተማ እስከ ቅርብ ጊዜ ድረስ አሁንም አልፎ አሉ ልብሰ ተክህኖ ለብሰው ቀጤማ ይዘው በየቤቱ ገብረ ሰላም በመስቀሉ ክርስቶስ በመስቀሉ ሰላምን አደረገ፣ ትንሣኤሁ አጋሃደ፣ ትንሣኤውን ገለጠ ብለው አስቀድመው ብስራቱን የጌታን መነሳት የሚያበስሩበት ዕለት ነው እና እስቲ አባ አስራት ደስታ ገብሩ እንስማቸው።
ቅዳሜ ስዑር ሁለት አይነት ነገር ይፈጽሙ። በቅዳሜ ስዑር በንጉሱ ሰ የሆነ እንደሆነ የተሻረ ማለት ነው። የተሻረው ቅዳሜ ማለት ነው። ቅዳሜ ሰንበት ነው። በሰንበት ውሎ ጾም የለም ካርብሮ በስተቀር። አዎ፣ ያን ዕለት ግን ጌታ በመቃብር ስላደረ በጾም ተሽሯል። አዎ፣ ይህንንም የጀመረው ያዕቆብ ሐዋርያ ኤጲስቆጶስ ዘኢየሩሳሌም ነው። ጌታ ኢየሱስ ክርስቶስ በሶስት ቀን እነሳለሁ ሲል ሰምቻለሁና ትንሣኤውን ሳላይ እህል አልቀምስም ብሎ ቤታችንም ሌሎች መሐላል እህል ሳይቀምሱ ከአርብ ስቅለት ለዘጠኝ ሰዓት ጀምሮ እስከ ትንሣኤ ሌሊት ድረስ ቆይተዋል። ያ በጾም የተሻረ ሰንበት ስለሆነ ትንሣኤውን እስኪያው ድረስ ቅዳሜ በጾም ተሽሯል። ከአርብ ዘጠኝ ሰዓት ጀምሮ ጾም ነው የሚያከፍሉት ሰዎች ከአርብ ዘጠኝ ሰዓት ጀምሮ እንደዚያ ነው እና ያ በጾም የተሻረ ሰንበት ለማለት በንጉሱ ሳይ የተጻፈሉ በቤተ ክርስቲያን ስጥራትና ፊደል አቀማመጥ በንጉስ በእሳቱ ሰ የተጻፈ እንደሆነ ለምለም ማለት ነው። ለምለም ቅዳሜ ይላል። በዚህ ዕለት ካህናት ቄጤማ ለምእመናኖቻቸው ያድላሉ። ይህም ጥንተ መሰረት አለው። በነዚህ ዘመን የጥፋት ውሃ በሆነ ጊዜ የጥፋት ውሃ መድረቁን ወይም መጉደሉን እንድታይ ርግብን ላካት።
እንዲህ እያለ ይሄዳል። እንግዲህ ሰፊ ነው ቅዳሜ ስዑር። ባጭሩ በዚህ አይነት ሁኔታ ነው ያለው።
የአብይ ጾም ምስጢራትና ታሪክ እጅግ የበዙ ቢሆኑም እንዲያው አጠቃላዩን እውቀታችንን በጥቂቱ ለመመገብ ያህል ለዛሬ በዚሁ እናብቃ። ዝግጅቱ አልተጠናቀቀም፣ ከሰሞኑ እንመለስበታለን። አባ አስራት ደስታ ገብሩንና ንጉሴ አክሊሉ ዘአፈ ሊቅን ከልብ አመሰግናለን። ባለፈው ሳምንት ኒውዮርክ ላይ ገበያው ደርቶ ነበር። ስለ ወትሮው የዓለም ገበያ አይደለም የምላችሁ፣ የፖለቲካውን ማለቴ ነው። ከዲሞክራቶቹ ሂላሪ ክሊንተንና በርኒ ሳንደርስ፣ ከሪፐብሊካኑ በኩል ደግሞ ዶናልድ ትራምፕ፣ ቶም ክሩዝና ጃን ኬሲክ ተናንቀው ነበር።
የኒውዮርክ ግዛት ዜጎች በየፓርቲያቸው ጎራ ለሚቀጥለው ፕሬዝደንታዊ ምርጫ ይወክለን ለሚሉት ሰው ድምፅ ሰጡና ዲሞክራቶቹ ለሂላሪ ክሊንተን፣ ሪፐብሊካኑ ለዶናልድ ትራምፕ ጠቀም ጠቀም ያሉ ድሎችን አሳቀፏቸው። ወደ ብዙ ርቀት ከመውሰዴ በፊት ግን አንድ ስለ አሜሪካና ስለ ዋይት ሃውሷ ሲወራ ቁልፍ ስለሆነ ጉዳይ እንነጋገር። ለመሆኑ አሜሪካ ለሴት ፕሬዚደንት ዝግጁ ነች?
አዎ፣ እኔ መቼም የባራክ በፊት ጊዜ ብትጠይቀኝ ለምሳሌ ባራክ ኦባማ ተወዳድሮ ገብቶ በሚያስገርም ሁኔታ እዛ ድረስ እስከደረሰበት ጊዜ ብትጠይቀኝ በምንም አይነት ታሪክ የማይገመት ነበረ ለማለት ነው። የጥቁር ይመረጣል ማንም አይገምትም።
ስለዚህ አሜሪካ
ሴት ደግሞ እኔ አስታውሳለሁ አንድ ጊዜ ስለወደፊት እንደ ሴት ብትመረጥ ምን መስላችኋል ብለው ጠየቋት። አንድ ይሄ እንግዲህ 1973 ነው ስማጠፋ። ያን እንግዲህ በጣም እንደ ተስፋ አላት እንደ ቢሆን ሴት ብትመረጥ ተብሎ ሴትያ አጠያቃቸው ደግሞ እንዴት ነው መዳም አሁን አንቺ ኢፍ ዋን ዴይ አንድ ቀን ጠዋት ከእንቅልፍ ስትነሺ ዋይት ሀውስ ውስጥ ራሽን ብታገኝ ምን ይመስልሻል አላት ጋዜጠኛው። የፕሬዚደንቱ ሚስት ጋር ደግሞ ልታጣላኝ በጭራሽ።
በምንም አይነት ኦቫል ኦፊስ ውስጥ ራሳቸውን አያስቡም።
በጭራሽ በጭራሽ። በቃ እንደዛ አይነት የነበረበት ነው። አንድ ደግሞ ሴኔተር ነበረ ስሙ ጠፋኝ። በቃ አይደለም ያለ ራይዚንግ የሆነ የአይነት ነገር ሲነሳ በምንም ሴት የአሜሪካን ፕሬዚደንት ልትደረግ አይገባም ለምን ሲሉት እንዴ አሜሪካ ያኔ ደግሞ ይሄ ሶቪየት ዩኒየንና አሜሪካን በጣም በጣም በዚህ በኑክሌር እንትን ይወዳደራል ነበር። የኪዩባን ሚሳይል ክራይሲስ በቃ ጫፍ ላይ ደርሶ ዓለምን ሊያጠፉ የነበረበት አካባቢ ነው። ሴትንማ ከመረጥ እንደ ኪዩባን ሚሳይል ክራይሲስ ያለውን በወሩ ነው የምናገኘው። እስከዚህ የሚናገሩ ሰዎች ሴኔተሮቹ ነው። ይህ እነዚህ እኮ እህት አላቸው አምሹር እናት አላቸው ፎሹር መቼም እንደዚህ ብሳንድ እንደ ካፉስ እንዲህ ያለ ነገር አውጥቶ በሴት ላይ ይናገራል። ይሄ ዶናልድ ትራምፕ ራሱ አሁን ያለፈው ጊዜ ያለውን አይ ሰምተህ የለ እንዴት ሰው እንደዚህ ብሎ ይናገራል? እንደ ሁላችንም እኮ ከሴት ነው የተወለድነው።
ብዙ ጩኸትና ጫጫታ ያስነሳ ነው። ስለዚህ አሁን ባለው ሁኔታ ግን አሜሪካ ለሴት ፕሬዚደንት ዝግጁ ነች ነው የሚሉኝ?
አዎ፣ ሰው እየተለወጠ ሄዷል። ኦባማ ከተመረጠ ጥቁር ሆኖ ሴትም ደግሞ ልትመረጥ ትችላለች።
ዶክተር ጳውሎስ ሚልኪያስ በሞንትሪያል ካናዳ የኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በሌላ ዝግጅት ይዤላችሁ መለሳለሁ። ለዛሬ አመስግኜ ላሰናብታቸው። ወደ ተከታዩ ዝግጅት እንለፍ። የመረጃ ቴክኖሎጂ። ዛሬ ኢንተርኔት ማለት መንገድ ሆኗል። ኢንተርኔት ቢሮም ነው። ኢንተርኔት ሕይወታችን ነው። የስትንፋሳችንን ያህል እየቀረበን ነው። እናም ኢንተርኔት በነጻ ቢሆንስ አልኩና ወደ ካሊፎርኒያ ደወልኩ። አቶ ተሻገር ተስፋዬን አገኘኋቸው፣ የሶፍትዌሩን መሐንዲስ። ኢንተርኔት አሉኝ። አዎ ኢንተርኔት
ነጻ ስትል
ክፍያ የማይከፈልበት እንደ አየር ማለት ነው?
አይ ችግሩ ምንድን ነው? ኢንፍራስትራክቸሩን ማን ይከፍለዋል ነው። ኢንተርኔት እኛ ቁጭ ብለን ዛሬ ኢሜል ስንልክ በጣም ብዙ ሺህ ሊትር የሆነ ኬብሎች አሉ፣ ውሃ ስር ያሉ ኬብሎች አሉ፣ ኮምፒውተሮች አሉ። ያ ኢንተርኔት እንደዛ ለመሰራጨት
እና
ምንድን ነው ማን ነው እሱን የሚከፍለው ነው።
አሁን በሱ ጉዳይ ላይስ የሚያስቡ አካላት አሉ? ባለሙያዎች ልትሆኑ ትችላላችሁ፣ ወይም የመንግስት አካላት ሊሆኑ ይችላሉ፣ ወይም ሌሎች መሰረተ ልማትን የሚዘረጉ ልክ መንገድ እንደሚሰሩት ድልድይ እንደሚሰሩት ማለት ነው። ታክሲ ይከፍላል ሰው፣ ግን የሆነ አካል ሊኖር አይገባውም? ይህንን እንደ መሰረተ ልማት ቆጥሮ ህብረተሰቡ በነጻ ሊያገኘው ወይም ግብር በመክፈሉ ብቻ ሊያገኝ የሚገባው አገልግሎት እንደሆነ?
አዎ ችግሩ ኢንተርኔት የአንድ ሀገር ነገር አይደለም። ሁሉም ሀገር የራሱን ኢንፍራስትራክቸር በሀገር ውስጥ መሰራት አለበት፣ ከሀገር ውጭ ደግሞ የሌላንም ኢንፍራስትራክቸር መጠቀም አለበት። እና እንዴት ነው አስተባብረ ይህንን ሁሉ ዓለምና መንግስታት በሙሉ ለማስታት የምትችለው? አሁን እርግጥ እዚህ አሁን ለምሳሌ ሲሊኮን ቫሊ እና አሜሪካ አሁን ጉግል በጣም ኤክስፐሪመንታል የሆነ ነገር እየሰሩ ነው። አሁን ጉግል ፋይበር ይባላል እና ዋየርለስ በመጠቀም ስርጭቱን በጣም በመጠነኛ እና ትንሽ ዋጋ ለማድረግ ነው። ግን እነሱ ያንን ብር በአድቨርታይዚንግ ይሰሩበታል ወደፊት። እና እንዴት ነው ኢንፍራስትራክቸሩ ነው ዋናው ትልቁ ወጪና እንትን። እና ያንን ደግሞ ማኔጅ የሚያደርገው የሰው ኃይል ማን ነው? ያንን የሚከፍለው ትልቁ ጨዋታ እና በዛ ምክንያት ብቻ ነጻ ለመሆን ያለው እንትን በጣም የሚቀለች ይመስለኛል።
እርስዎ እንደ ባለሙያ እንደ ኢንጂነር እንዴት ነው ሀሳቡን የሚያዩት? ድምፅ ስጡ ቢባሉ ወዴት ያደላሉ?
ማምነው ምንድን ነው ሁሉም በመጠኑ በሚችለው እና ወይንም
ገደብ ተደርጎለት በሚከፍለው መክፈል አለበት ብዬ ነው የምገምተው። አሁን ለምሳሌ ኢትዮጵያን በሚመለከት በምናይበት ጊዜ ለገበሬው እናከፍላለን ቢባል ትንሽ ይጎዳዋል። ግን በአንደኛው ዓለም ውስጥ ያሉ ኢንጂነሮች ደግሞ የበለጠ ለሚጠቀሙበት ደግሞ ከፈሉ ቢባሉ ተመጣጣኝ ነው እና ሁላችንም እንከፍላለን። እና ዘዴ ኖሮት አቅሙ ለሌለው ሰብሲዳይዝ ለሚደረግበት መንገድ ተደርጎ ቢሰራ ሞር አክሴሲቢሊቲ ሊኖረው ይችላል። እና እርግጥ ነው ገባ አሁን ለምሳሌ ለእኔ ኢንተርኔት እንደ መብራት፣ እንደ ውሃ፣ እንደ ስልክ ዩቲሊቲ ነው እና ዩቲሊቲ እስከሆነ ድረስ
የዕለት ተዕለት የሚጠቀሙበት ነው።
አዎ የዕለት ተዕለት የምጠቀምበት ያለሱ መስራትና እንትን ማለት ስለማልችል ለእኔ ጥቅሙ በጣም ከፍ ያለ ስለሆነ መክፈል አለብህ ብባል እርግጥ ነው አምናለሁ ተጠቃሚ ነኝ በጣም። እንዳልኩ ደግሞ በግብርናው ዓለም ላሉ ደግሞ ወንድሞቻችን እናቶቻችን እነሱ ደግሞ ብዙ ክፈሉ ደግሞ ብትል ደግሞ ይጎዳቸዋል። ምክንያቱም ገቢያቸው ተመጣጣኝ በጣም ትንሽ ነው። አየህ እና ሰብስዳይዝድ በሆነ መንገድ ለመስራት የሚቻልበት መንገድ ካለ የሚረዳ መስሎ ይታየኛል።
እሺ እንግዲህ ወደዚህ ጥያቄም ወደፊት እንመለሳለን። ክፍት ነው ይሄ ራሱም ለውይይት ወደፊት። ኢንጂነር ተሻገር ተስፋዬ እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ማብራሪያና ለጊዜው ጊዜ
በጣም አመሰግናለሁ።
አባታችን በሰማች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣ ትሰጠና ቤቱን ፈቃድህም ይህ እንዲደረግ ይሁን በሰማይም ሞተን ተነስተን ከደይን እንድንኖር ምስጋናህ ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በየዕለቱ አቀስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንህል ይቅር በገሃነም በክፉ ሉማት።
መጋቤ ስብሐት ዓለሙ አጋ አብረውን ይቆያሉ። ለዛሬ እጅግ በጣም አመሰግናለሁ።
አድነን እንጂ ከሞት ይህችን መንግሥት የማያገኛት ትልፈት ጌትነትን።
የሙዚቃ ቃና ጽዮን ግርማ ትረከባለች። ፕሪንስን ይዛ አብራን ትቆያለች።
እንደምናመሻችሁ እንደምንሰነበታችሁ፣ ውድ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል ወደ እናንተ የምናደርሰው ምርጥ ምርጥ የእንግሊዝኛ ዜማዎችን የምናስደምጥበት ሰዓት ላይ እንገኛለን። ሙዚቃዎቹ መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራማችን ማብቂያ ድረስ አብሬያችሁ ቆያለሁ። አብራችሁን ቆዩ። ለዛሬ ከትላንት በስቲያ ሕይወቱ ያለፈው አሜሪካዊ ሙዚቀኛ ፕሪንስ እንግዲህ የመድረክ ስሙ ነው፣ ፕሪንስ ሮጀርስ ኔልሰን ይሰኛል። ስለ እሱ የሕይወት ታሪክ አለፍ አለፍ እያልኩ መረጃዎችን እየሰጠኋችሁ የሙዚቃ ስራዎቹን ለማየት እንሞክራለን። አሜሪካዊ ሙዚቀኛ ፕሪንስ ከትላንት በስቲያ በ57 ዓመቱ ድንገት አርፏል። በዓለም ዙሪያ ዜናው ሲሰማም የሙዚቃ አድናቂዎቹ በድንጋጤና በሀዘን ውስጥ ተውጠው ታይተዋል። እስቲ ፐርፕል ሬን በሚለው ተወዳጁ ዜማ ፕሮግራማችንን እንጀምር። Purple rain, purple rain.
wanna lead up, but you can't seem to make up your mind. I think you better close. Let me guide you to the purple rain.
በሚኒያፖሊስ የተወለደው ፕሪንስ ሮጀርስ ኔልሰን በአሜሪካ ሙዚቃ ዜማዎችን በመድረስ በማዜም የሙዚቃ መሳሪያዎችን በመጫወት በርካታ ቅኝቶችን በአንድ ላይ ያጣመረ ወይም በአንድ ላይ ያወጣ ጃዝ፣ አርኤንድቢ፣ ፋንክ፣ ፖፕ እንዲሁም ዲስኮም ሳይቀር በማዋሃድ ይታወቃል። ፕሪንስ ባልታወቀ ምክንያት ከአትላንት በስቲያ ሐሙስ ለት በድንገት ህይወቱ አልፏል። በምን ምክንያት ህይወቱ እንዳለፈ የተጣራ እየተመረመረ ይገኛል። ፕሪንስን ምን እንደገደለው ማጣራት እየተደረገ ነው። በሚኒሶታ ግዛት በሚገኘው የሙዚቃ ስቱዲዮና ቤቱ ነው ድንገት ያረፈው። ሰዎች ቤቱን በአበባዎችና ሻማዎች አጥለቅልቀውታል። ወደዛው ይሄዱ ሀዘናቸውንም እየገለጹ ነው። ፕሪንስ እንግዲህ በርካታ አልበሞችን ሰርቷል። በ57 አመቱ ወደ 39 የስቱዲዮ አልበሞችን ሰርቷልና 9ኛው የስቱዲዮ አልበሙ Sign of the Times ይሰኛልና ይሄንን ለአልበሙ መጠሪያ የሰጠውን Sign of the Times ዜማ እናዳምጥ።
Chance his girlfriend came across a needle and soon she did the same. At home there were 17-year-old boys and their idea of fun is being in a gang called the Disciples, high on crack and toting a machine gun. Church and kill everyone inside. You turn on the telly and every other story is telling you somebody died. My sister killed a baby because she couldn't afford to feed it. It was sending people to the moon. In September, my cousin tried reefer for the very first time. Now he's doing horse. It's June. Ship explodes and everybody still wants to fly.
time. Baby, make a speech, Star Wars fly, neighbors just shine at home. But if a night falls and a bomb falls, will everybody see the dawn time?
መረጃዎች እንደሚያሳዩት ታዋቂው አሜሪካዊ ሙዚቀኛ ፕሪንስ የሙዚቃ ፍቅር ያደረበት ገና በልጅነቱ ነበርና የመጀመሪያውንም የዘፈን ግጥም የጻፈው በ7 አመቱ ነበር። በ19 አመቱ ብዙም እንኳን ስኬት ባይኖራቸውም በርካታ ቅጆችን አውጥቶ ነበር። በ1970 አመተ ምህረት ፎር ዩ የተሰኘ ዜማ አውጥቶ ነበር። ነገር ግን በወቅቱ ብዙም ተወዳጅነትን አላገኙም ነበር። መጀመሪያ ላይ ያስደመጥኳችሁን ፐርፕል ሬንን ግን በ1977 ዓመተ ምህረት ሲያወጣ ወደ 20 ሚሊዮን ቅጂ ሸጧል። ስራዎቹ በአይነታቸው የተለዩ ግሩም አልበሞች መካከለም ተካተውለት ነበር። ፕሪንስ ሌላው የሚታወቅበት አለባበሱ ነው። አለባበሱ በጣም ደማቅ የሚታይ ነገር ይወዳል። የመድረክ ችሎታው ደግሞ በጣም የተመሰከረለት ነው። መድረክ ላይ ልክ እንደ ፊልም እና እንደ ቲያትር ነው። ፕሪንስ እንግዲህ ስቱዲዮ ከሰራቸው አልበሞቹ ሌላ ከመድረክ ላይ የተቀረጹ 4 አልበሞችን ሰርቷል። ፕሪንስን ወደ ኮኮብ ድምጻዊነት ካሸጋገሩት ስራዎች አንዱ በ1979 ዓመተ ምህረት ያወጣው I Wanna Be Your Lover የሚለው ዜማ አንዱ ነው።
But they always seem to
ፕሪንስ ሞት ፕሬዝዳንት ባራክ ኦባማን ጨምሮ አሜሪካኖች በጣም ሀዘናቸውን በተለያየ መንገድ እየገለጹ ነው። ቤቱ በርካታ አበባዎች ስፍር ቁጥር የሌለው የአበባ ጉንጉን በቤቱ ደጃፍ ላይ እየተቀመጠለት እንደሆነ የዓለም መገናኛ ብዙሃን እየገለጹ ነው። ፕሬዝዳንት ባራክ ኦባማ ከትናንት በስቲያ የፕሪንስን ሞት አስመልክተው ባወጡት መግለጫ ዛሬ ዓለማችን አንድ ታላቅ የፈጠራ ሰው አጣለች ብለውታል። ፕሪንስ በሙዚቃ ስራው በርካታ ሽልማቶችን ተቀብሏል። 7 ጊዜ የግራሚ የሙዚቃ ሽልማት አሸንፏል። በሮክ ኤንድ ሮል ሆል ኦፍ ፌም ማለትም በባራክ ሙዚቃ በታላቁ መዝገብ በ2004 ዓ.ም ተመረጠ ስሙ ተካቷል። ፕሪንስ እንግዲህ ሌላ ከሰራቸው ስራዎች አንዱ ከተለያዩ ሙዚቀኞች ጋር 6 አልበም ሰርቷል። 17 የቪዲዮ አልበሞችን ሰርቷል። 136 የሙዚቃ ቪዲዮዎችንም ሰርቷል። ኪስ ሌላው የፕሪንስ ተወዳጅ ስራው ነው። የተወደዳችሁና የተከበራችሁ አድማጮች የዛሬውን ቀን በ57 አመት እድሜው በድንገት ህይወቱን ላጣው የአሜሪካዊ ሙዚቀኛ ፕሪንስ መታሰቢያ እንዲሆን ስራዎቹን በማስታወስ ለእናንተ ሳደርስ ቆይቻለሁ። ፕሪንስ እንግዲህ ከሙዚቃ ስራው በተጨማሪ በበጎ አድራጎት ስራ ላይ ይሳተፋል በሚል ስሙ በበርካቶች ዘንድ ሲወሳ የኖረ ድምጻዊ ነው። በ100 ሚሊዮን ቅጂ ሽያጭ ምርጥ አርቲስት የሚል ስያሜንም አግኝቷል። ሮሊንግ ስቶን የተሰኘ መጽሔትም ከምንጊዜ ምርጥ ድምጻውያን መካከል በ27ኛ ደረጃ ላይ አስቀምጦታል። ስለዚህ ፕሪንስ ምንጊዜም ምርጥ ድምጻዊ ነው ማለት ነው። ለነገሩ የፕሪንስ እውቅና ከዝነኝነትም በላይ ነበር። እስቲ አንድ ሙዚቃ ልጨምርላችሁ። This Could Be Us ይሰኛል። የፕሪንስ ተወዳጅ ዜማ ነው።
This could be this could be
የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ የሙዚቃ ቃና ዘወትር ቅዳሜ በዚህን ሰዓት ወደ እናንተ የሚደርስ ምርጥ ምርጥ እንግሊዘኛ ዜማዎች ወደ እናንተ የሚደርስበት ፕሮግራም ነው። ለዛሬ ሰዓቴ አብቅቷል። አንድ የፕሪንስን ዜማ ጋብዤ ልሰናበታችሁ። Diamonds and Pearls ይሰኛል። በዚሁ ሙዚቃ እኔ ልሰናበታችሁ። Diamonds and Pearls ይቀጥላል። በእኔ በኩል ደህና ደሩ።
Be the day you will hear me say that I will never run away. I am here for you. Love is meant for two. Tell me what you're gonna do. If I gave you diamonds and pearls, would you be a happy boy?
Thank you.
የመጠቃለያ ዜና አሰማለሁ። ከጋምቤላ በስተምስራቅ 17 ኪሎ ሜትር ላይ ባለችው ጀዊ የስደተኞች መጠለያ 14 ሰዎች በአሰቃቂ ሁኔታ የተገደሉበትን ተከትሎ ዛሬ ጥቃቱ የተፈጸመበት ደገኛ ህዝብ የተቃውሞ ሰልፍ አካሂዷል። በሁኔታው አለመረጋጋትም የተዘጉ ሱቆች እስካሁን እንደተዘጉ ናቸው። ህዝቡ ሰዎቹ ወደ ተገደሉበት አካባቢ ሲጎርፍ እና አልፎ አልፎም ድንጋይ ሲወረውር ስለነበር ፌዴራል ፖሊስ ሁኔታውን ለማጣራት ወደ ሰማይ ተኩስ እንደከፈተ ታውቋል። እናም ሰው በሰላም ወደ ከተማዋ እንደተመለሰ ከዛው አካባቢ ያገኘነው ምንጭ አረጋግጧል። ተገድለው በጫካ የተጣሉ ስለነበሩም ፍለጋው ዛሬ ድረስ እየተካሄደ ነው። እኛም ሁኔታውን ተከታትለን ለማቅረብ እንሞክራለን። ሰሞኑን የኢኳቶሪያል ጊኒ ህዝብ ነገ እሁድ አዲስ ፕሬዚዳንታዊ ምርጫ ለማድረግ ድምፅ ይሰጣል። የደቡብ ሱዳን ሽምቅ ተዋጊ መሪ ሪክ ማቻር ዛሬ ቅዳሜ ወደ ጁባ ይመለሳሉ ተብሎ ነበር፣ አልሆነም። ምክንያት ማቻር ድንገት ጦር መሳሪያ ይዘው እንዳይገቡ ለማጣረት የፕሬዚደንት ሳልቫኪር መንግስት ምርመራ እያካሄደ በመሆኑ። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ የተዘጋጀው ይኸው ነበር። ነገ በመጽሔት እንገናኝ። ፕሮግራሙን የመራችው ብርሃን ኃይሉ ነች። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቼና በቴክኒክ መሐንዲሶቹ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም።
This program has come to you from the Voice of America, Washington.